ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሃምስ ምሽት ህዳር 22 2015 ዓ.ም ተምረት መሰናዶ ጀምሯል ኤደን ገረመው መርሃክ ብሮን እየመራው ኤልያስ አስማረ በቅንብሩ ከምሽቱ አዘጋጅ ስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናምሽውናል እናንተም አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው መሰናዶዎች ውስጥ ጥቂቶቹን እናስተዋውቃችሁ
ስድምናም ስታበዛ አራ እኔ እችላለሁ ብዬ ነበር አትቼም ካልሽኝ ሊሂድ በቃ ወደ ሀገር የሚያም ስለ እንዴት ሊሂድ ትኛለሽ ሊሂድ የሚባል ወሬ አታውሪ ማም አለች ከዛን አራ እኔ ሊሄድ ነው ምናም ብዬ ሰላት ገና በወሬ ዛ ይሄን እንደዚህ አድርጋ በካራ እንደነታችኝ ወደውኑ ሽት ቤት እጅና አርግሽ እንትኑን ጀሙን አለች
መንግስት የቤት ሰራተኞችና አሰሪዎች ሊዳኙበት የሚገባውን የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተባለ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። በዚህ ዙሪያ በምሽቱ ዘለግ ያለ ዘገባ ይኖረናል። በምሽቱ እንዲሁም ደግሞ በተያያዘ የማህበራዊ ሚዲያና እንዲሁም ደግሞ የቴክኖሎጂ ጉዳዮችን ያዙ ዘገባዎችና ጥንቅሮችም አሉን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። መንግስት የቤት ሰራተኞችና አሰሪዎችን የሚዳኝበት የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተሰኘ ሀገር አቀፍ የቤት ሰራተኞች ማህበር ጠየቀ። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍቶ የሚንቀሳቀሰውና ከ13000 በላይ አባላት እንዳሉት የገለጸው ማህበሩ በህግ ላይ የተመሰረተ የአሰሪና የሰራተኛ ግንኙነት እንዲኖር ለማድረግ እየሰራ እንደሚገኝ ገልጿል። የማህበሩ ሊቀመንበር ወይዘሮ ሂሩት በቤት ሰራተኞችም ሆነ በአሰሪዎች ላይ የመብት ጥሰት የሚፈጸመው የኢትዮጵያ አሰሪና ሰራተኛ ህጉ በውል ያስቀመጠው ነገር ባለመኖሩ ነው ብለዋል። አሰሪዎችና የህግ ባለሙያዎች በበኩላቸው በቤት ሰራተኞችና በአሰሪዎች ዙሪያ አሳሪ ህግ ባለመኖሩ እስከ ግድያ ድረስ የሚያደርሱ ከባድ ወንጀሎች እየተፈጸሙ በመሆኑ ህግ አውጪው አካል ትኩረት ሊሰጠው ይገባል ብለዋል። ጉዳዩ የሚመለከተው የፌዴራል ስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል።
ስሟ እንዲጠቀስ ያልፈለገችው ይህች እድሜ 17 ነው ያለችኝ ታዳጊ የ10ኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ ነገር ግን ባሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህፃናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች።
ስድምናም ስታበዛ አራ እኔ እችላለሁ ብዬ ነበር አትቼም ካልሽኝ ሊሂድ በቃ ወደ ሀገር የሚያም ስላት እንዴት ሊሂድ ትኛለሽ ሊሂድ የሚባል ወሬ አታውሪ ምናምን አለችኝ። ከዛን አራ እኔ ሊሄድ ነው ምናምን ብዬ ሰላት ገና በወሬ እዛ ይሄን እንደዚህ አድርጋ በካራ እንደነታችኝ ወደውኑ ሽንት ቤት እጅና አርግሽ እንትኑን ደሙን አለችኝ። ከዛም በኋላ ሽንት ቤት እጅ እንትን ስለው አላቆም አለ ደሙ። አዛ ሆስፒታል ወሰደችኝ። ስራ አላቆምኩ በአንድ በግራዬ እቃ ምናምን አጥብ ነበር።
የ15 ዓመት ታዳጊ መሆኗን የተናገረችው ሌላው አስተያየት ሰጪ ደግሞ በቤት ሰራተኝነት ተቀጥራ በምትሰራበት ቤት ባሰሪዋ ጾታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም።
ስድዋ ታወልዳ ሄደ ስተት ሁለት ቀን ምናምን ከዛ ከነበርሽበት ሰው ተኝተሽ ታውቂያለሽ አለኝ። እኔ ህፃን ልጅ ተኝቼ አላውቅም አልኩ። ከዛ አትዋሽን የሆነሽን ተናገሪ ሲለኝ አስገደደኝ። ምንም አላውቅም እኔ ምንም ህፃን ነኝ ያልኩት ግን 15 ዓመቴ ነው 15 ዓመቴ ልኝ 15 ዓመቴ ነው ስለው በሌላ ቀን ደግሞ ይህን ብተኙ አለኝ። ከዚህ ከፍል ነሽ ነው አልኩት ስለው ከሱ ክብረተኝ ካልጎል ተኛል አልተኛ ባዚህ ስለው ከዛ ተፈረ
ባንቻየው ተፈራ ከሶስት አመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሳኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር አመታት ያህል ከሰውት ተቀጥራ እንደሰራች ትናገራለች። ሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸው ትገልጻለች።
ዋና ዋና አላማዎቹ የመጀመሪያው የቤት ሰራተኞችን መብት ማስጠበቅ ይላል። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት፣ ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው፣ አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑና በሙያ የተገነባች የቤት ሰራተኛ ማፍራት፣ አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ እንኳን ኢቭን ይላል። በህፃንነቷ ትመጣለች፣ ከሀገሯ ሄዳ ስትጠይቅ አናቅሽም ይሏታል፣ ወይ ቤተሰብ የሌላት ትሆናለች። እዚህ ደግሞ ሲጠየቅ መሸኛ አምጡ ይላሉ። አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው፣ ቢጣሉ፣ ቢጋጩ የመጀመሪያ የሚያደርገው ይሄ ማህበር የማግባባት ስራ ነው የሚሰራ። ለአሰሪዋም ለሰራተኛው ሰራተኛውን ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዞ እንደገና በአዲስ አብረው እንዲሰሩ ማድረግ ነው። ከዚህ በፊት 200 የቤት ሰራተኞችን የምግብ ዝግጅት፣ የቤት አያያዝ እና የህፃን አያያዝ በሚል በቴክኒክና ሙያ ከኛ ጋር በጋራ ሆኖ ነፃ ስልጠና እንዲያገኙ የሆነበት ምክንያት አለ። በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አሰሪውን ፈቃደኛ ሆኖ አይልካቸውም ወደዚህ። እኛም ሂደን ስናንኳኳ ደግሞ እኛም ሻይሉና
ከሁለት አመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሂሩት አበራ ደግሞ ማህበሩ ስነ ልቦናዊና አካላዊ ጉዳቶች፣ አስገድዶ መደፈር፣ የደሞዝ መከልከልና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው ሆኖም የህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ።
አሁን በተሻሻለው 1156ም ሆነ ከዛ በፊት በነበሩት 377 ላይም የቤት ሰራተኞችን ኤክስክሉድ ያደርጋል ማለት አያካትታቸውም ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል። እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል፣ ደንብ ያወጣለታል ብሎ እንዲሁ የቶ ተንጠልጥሎ የቀረ ነገር ነው።
የአማራ ክልል ትንሳኤ የቤት ሰራተኞች ማህበር ሊቀመንበር ባንቻየው ተፈራ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች።
የህግ ከለላ ይኖራቸው ልክ እንደ ማንኛውም ድርጅት ሰራተኛ 1156 ላይ አሁን የድርጅት ሰራተኞችን፣ የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። 1156 እኛንም የቤት ሰራተኞችን ይቀፍልልን፣ የዓለም ስምምነት 189 ይጽደቅልን ነው ጥያቄያችን። እንደ ዓለም አቀፍም ነው እየጠየቅን ያለ ነው፣ እንደ ሀገር አቀፍም ነው።
በሌላ በኩል የቤት ሰራተኞችን በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጹ አሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ።
ያው በሰዓት ልጅቱ ቤት ሰራተኛ ተቀጥራ ነበረ እና የሚተዳደረው እንጀራ መጋገር ነው። ወጣ ተረክባለች እንጀራ። ሌሊት ነው ከተኛችበት በዘነዘና መታት የጠዋት ያገኝናት። ብቻዋን ነበረች እሷ፣ እኔም ፊልድ ነበርኩ። ያጋታ በተኛችበት ነው በዘነዘና መታት እሷንም ልጆቿንም መተማታ ሄደች። ከተኛችው ልጅ ነው ልዩን እያጠባች ነው እንደዛው አረፈች።
እንደው የጸቡ ምክንያት ግን ይታወቅ ነበር?
ምንም ጸብ የላቸው ፍራንክ ነበረ እንጃ። ዩቲዩብ ስንት አትረክብ ማታ ማታ ነው የምትሰበስበው ብሩ እና ያን ብር ክፍሳ ከቤት ፊት የምትቆጥረው። አሁን ጠዋት እኮ ፖርሶዋም አልተገኘም፣ መታወቂያዋም አልተገኘም፣ ቁም ሰዓትም ተሰብሮ የተገኘ ራሱ ብሩ ሳጥን ሰብስባ ይዘው ሄደቻንም። ህግ ፊት ቀርባ ተፈርዶባታል። 18 ዓመት ተፈርዶባታል።
ስንት?
18 ዓመት
እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀንበር ወርቄን ጠየቅን።
አዲሱ በተሻሻለው የፌዴራል አሰሪና ሰራተኛ አዋጅ 11/56/2011 አንቀጽ 3 ላይ የአዋጁ ተፈጻሚነት ወሰን በሚል ውስጥ ይካተታል አይካተትም ነው ጥያቄው የሚሆነው። የቤት ሰራተኞች በዚህ አዋጅ ውስጥ እንዲካተቱ አዋጁ አልጋበዛቸው። ማነሱ እንደሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይንም ደግሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል። በሰራተኞች በሰራተኞች የሚደርሱ የመጥፋቶችን ለመከላከል ህግ አውጪ ወደፊት አጥንቶ በጥናት የተመሰረተ ህግ ሊያወጣ ይገባል።
ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች።
የቤት ሰራተኞች ሲበደሉ ወደኛ ይምጡ። ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው መሄጃ የሌላቸው ስለሚመስላቸው ነው ይህ ሁሉ ጫና የሚደርስባቸውና ለአሰሪዎችም የምነግራቸው አሰሪም ሲበደል ይምጣ ወደኛ። ትክክለኛ የተበደለ ከሆነ ሰራተኛውን ስትበደል ወደኛ ይምጡ። ምንድነው ምናልባት ህጉ እስከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም፣ ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያቺም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለች። ከተጠያቂነት አትድን ምስክር ካለ አሰሪን ከተጠያቂነት አትድን። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው አያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸውና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ነው። ምንጊዜም ደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው።
የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቢኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ መሰናዶ ይቀጥላል። አብራችሁ ስለሆናችሁ እናመሰግናለን። ሉና ሰለሞን በማህበራዊ ሚዲያ ላይ በተለይም ደግሞ በቴሌግራምና በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መካከል አንዷ ናት። ሉና ከቀልድና ፈገግ ከሚያስብሉ ነገሮች በተጓዳኝ በአይምሮ ጤናና በአካል ጉዳተኝነት ዙሪያ ግንዛቤን ለማስጨበጥ በምትሰራቸው ስራዎቿ ትታወቃለች። በቅርቡ ደግሞ በዓለም አቀፉ የስማርት ፊልም ፌስቲቫል ላይ ያቀረበችው ከጀርባ ወይም ደግሞ ቢሃይንድ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ አሸናፊ ሆኗል። ከሉና ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል።
ሉና ሰለሞን እባላለሁ። አርክቴክት፣ ዲጂታል ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ።
እሺ ሉና፣ በጣም አመሰግናለሁ። የስነ ህንጻ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ፣ አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ?
ቆይቷል ከጀመርኩት እንደዚህ አይነት ቪዲዮዎች መስራት። የጀመርኩትም ለቅርብ ጓደኞች የነበረ የምሰራው ቪዲዮዎች እነዚህ አንዳንድ ይጠቅሟቸዋል ብዬ ማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛዬ ነው ትዝ ይለኛል ሼር ብታደርጊው ለሌላም ሰው ይጠቅማል። በጣም ፑሽ ያደረገኝ ነበረ ሰው ቴሌግራም ይባል ቻናል አለ እና እሱ ላይ ቻና ክሬት አደረግኩኝ እና እሱ ላይ መልቀቅ ጀመርኩኝ። እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶ እራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሰዓት አልተለመደ እንደዚ አይነት ቪዲዮዎች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታሁበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው ከዛ ያሳደግኩት ማለት ነው ወደ ተለያዩ ሶሻል ሚዲያዎች።
አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪው?
የምጠቀማቸው ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የምሰራቸውን እዛ ላይ ነው የምለቀው። የምሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው ስጀምር። በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ? ድምፄም እየተሰማ ሲመጣ ጥሩ ሜሴጅ፣ ጥሩ መልእክት ማስተላለፍ እንዳለብኝ ተሰማኝና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ። ማያቸው ካውዞችን መስራት ፈለኩኝ እና አንዱ ሜንታል ሄልት እና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው የአካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱም ትምህርት ወሰድኩኝ እና እሱን ኮሚኒቲን ለማስፋት የዚህን መስማት የተሳነው ቋንቋ የሚያቅተው ትንሽ ስለሆነ እሱን ለማላስተምርም ብዬ የሚያስተምሩ ቪዲዮዎች መቀቅ ጀመርኩኝ። ያ የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋውጥቶ የማይወያያቸው ብዬ የማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝ እና በሱ እነሱን ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው ራሳቸው ላይ የሚከሰትባቸው ነገሮች ስለሆኑ አቀባበላቸው ያበረታታል እና የሌላ ሀሳብን መስማት ብቻሽን እንዳልሆንሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ሄዲ ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምጾች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ዱዌት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና ብዙ ጊዜ እንደዚህ አይነት ቪዲዮዎችንም አጠቃልላሉ ከኔ ኮንቴንቶች ጋር ፑሽ ያደርገዋል ሌላውንም ኮንቴንቴን ማለት ነው። አንዳንድ ሰራቻ እነዚህ ናቸው።
አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንከር ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ?
ተከታዮች አሁን በዚህ አመት ነው በጣም የጨመረው። ከኮቪድ ከተከሰተ በኋላ ሰውም ወደ ሶሻል ሚዲያ በጣም ሄዷል እና በስቷል። ቲክቶክ ላይ በተለይ ያለ ተጠቃሚ ኢትዮጵያ ውስጥ በጣም በስቷል። ሰው ያለፈው ሁለት አመት ፎሎወርችን በደንብ ማሳደግ ችያለሁ። 100,000 አካባቢ ደርሷል ፎሎወሬ። ቪውን በጣም ከፍ ያለ ነው ፎሎወር እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል የምታነሺው ሀሳብ። ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ነው 50-50 ነው የሚቀበልሽን ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛ መጠን ደግሞ በጣም የሚተከራክሮሽም እንዴት እንደዚህ ያለሽ ምናምን ብሎ አንቺ ስለ ራስሽ ያለሽን አመለካከትም እንድትቀይር የሚያደርግሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር መጥፎ ኮሜንቶች ኦር መጥፎ ሰዎችን ስናገኝ ስል ግን በዛው መጠንም ጥሩዎችንም ለመስማት ሞክራለኝ እነሱ እንዲያበረታቱኝ እና ጥሩ ቪዲዮዎች እንዲሰራ ወይም ጥሩ ሀሳቦች እንዳነሳ እንጂ ከባድ ነው ግን
እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለና ይሄ ባንቺ ህይወት ላይ ምን ያህል እውነት ነው?
አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ። ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ ባንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ እና እንደዚህ እንደዚህ ያለኝ ሰው ፕሮሞት አድርጊልኝ ያለሽ ወይ ብለው ይጠይቁናል። መርጠሽ አንቺ ይሄ ብራንድ እኔን ፕሬዘንት ያደርጋል ወይ ከዚህ ብራንድ ጋር ይሄዳለሁ ይባሉ ወይም የምሰራው ነገር ብለን አመዛዝኝ ይሄዳል ከኔ ጋር የሚለውን ነገር እንትላለሁ እንጂ አዎ በጣም ብዙ ብራንዶች ይመጣሉ። እኔ ዩዥሊ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ ይሰራሉ። ብዙ ጊዜ አፕሮች አድርገውን ወይም ለማድረግም ይፈራሉ ብዙ በጥልቅ ይጠይቁናል ብለው ስለሚያስቡ እና አንድ ኮንቴንት ታይፕ ያኔ ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ሆስት እና ቢዝነሳቸውን አስታውቃለሁ ሶሻል ሚዲያ ላይ ይለቁታል። ወይም ደግሞ ራስሽ እኔ የምመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምሬ የራሴን ሰው የሚወድልኝ አይነት ቪዲዮ ሰርቼ ራሴ ላይ ለቅላቸዋለሁ። ቢካዝ ተጽዕኖ ፈጣሪ ተሰሚነት አለሽ ተብሎ ስለሚከሰል ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው እንጂ አዎ ፓኬጅ አለው ይወስነዋል።
በወር እስከ ምን ያህል ይገኛል?
ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት 100,000 በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ 20 ብር ይከፈላል። ሌላ ብር ማግኛ መንገድ ቲክቶክ ላይ ከ10000 በላይ ፎሎወር እና ከ100000 በላይ ቪውስ በ30 ቀን ውስጥ በተከታታይ ካገኘሽ ክሬተር ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊና ያንካል ስቪዲዮሽን ስንት ቪው አገኘ ምናምን የሚለውን ከዛ ለክሬተር ፋንድ ይከፈታል አካውንት ውስጥ። ከዛ በኋላ ስታደርጊ ከሪቪው የሆነ ያህል ፋንቲን ምናምን እያለ አካውንት ላይ ይጠረቀማል። ሌላው ኢትዮጵያን ኢንፍሉዌንሰሮች በጣም ይጠቀሙ ያሉ ላይቭ መግባት። ላይቭ ስትገቢ ላይቭ ስትገቡ ሰዎች ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም ይቀየሩ እና ይጠራቀማሉ። ይህኛውም ኦፕሽን ጥሩ ነው።
አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ፊልም የሰራሽው ፊልም ተወዳድረሽ ነበረ። እዛ ላይ ማሸነፍ ተሰምቷል እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብሽ?
አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ ነበረ። ያን ጊዜ ነው ስወዳደር ሁለተኛ ሰከንድ ራነር አፕ ነው የወጣሁት። የሰራሁትን ቪዲዮ ዶኪመንተሪ ድራማ ነገር ነው የሰራሁት። የአእምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአእምሮ ቀውስ። እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜ አንዳንድ ሰዎችን ቃለ መጠይቅ አድርጌ ነበረ። ምንድነው ከማህበረሰቡ ከቤተሰብ ስናድግ የወረስ ናቸው የጎዱን ለምናስቸው የአእምሮ ቀውሶች ቸው ሰው ሆኖ ብናያቸው ምን ይመስላል የሚለውን ሀሳብ ወደ አጭር ፊልም ቀይሬ የስድስት ደቂቃ ያህል የሆነ ፊልም ነበር የተወዳደርኩት። አሪፍ ነበር።
እንኳን ደስ አለሽ። እንግዲህ ከዚህ በኋላ ምንድን ነው እሱም ሉና የምታስበው?
በዚሁ በፊልም አጭር ፊልም ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻዬን ልስራ ብዬ እስከዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ኮሆርት ክላስ ነበረን ከውድድሩ በፊት 8 ሳምንት። ከውጭ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መጥተው እና ኦንላይን በኦንላይን ክላሶች ሰጥተውን ነበረ። ከኮሆርት ክላሱ የተማርኳቸውን ትምህርቶች ወስጄ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከኔ ይወጣሉ ብዬ አስባለሁ በሚመጡት ወራት።
እሺ ሉና፣ በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው።
እሺ ጤና አመሰግናለሁ በጣም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና 1 ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በሳምንት 2 ቀን በተለያዩ ርዕሰ ጉዳዮች ላይ ውይይት ያደርጋል። እናንተ ማስተያየትና ጥያቄ ካላችሁ እንዲሁም ደግሞ በምናነሳቸው ርዕሰ ጉዳዮች ላይ ለመወያየት መልካም ፈቃዳችሁ ከሆነ ስልክ ቁጥሮቻችሁን ቪኦኤ አምሃሪክ ፌስቡክ ገጽ ላይ በመግባት በመልእክት ሳጥን ውስጥ ልታስቀምጡልን ትችላላችሁ። እኛ ደውለን በምትፈልጉት ርዕሰ ጉዳዮች ላይ ወይም በምናነሳቸው ርዕሰ ጉዳዮች ላይ የምናወያያችሁ ይሆናል። እንዲሁም ደግሞ አስተያየቶቻችሁንም እንቀበላለን። የእናንተን ተሳትፎ አብዝተን እንፈልጋለን። አብራችሁን ስለሆናችሁ እናመሰግናለን። የመጨረሻውን ዘገባ ላስተዋውቃችሁ። የህዳር ወር በዓለም አቀፍ ደረጃ የአካል ጉዳትና ዓለምን ለአካል ጉዳተኞች ምቹ በማድረግ ዙሪያ የግንዛቤ ማስጨበጫ የሚሰጥበት ወቅት ነው። አዴል ሞንሄም ታዲያ ሩዋንዳ ውስጥ ተወልዳ ቤልጅየም ውስጥ ያደገች አካል ጉዳተኛ ሙዚቀኛ ነች። ህይወት ከአካል ጉዳት ጋር ምን ይመስላል? ጓደኞቿስ ህይወቷንና እሷን እንዴት ይቀበሏታል? በሚለው ዙሪያ ያላትን ተሞክሮ ለአሜሪካ ድምጽ ጋዜጠኞች ካካፈለችውን ወደ አማርኛው መልሰነዋል። ቀጥሎ ይቀርባል።
When I came to Belgium a few months later, I was operated ወደ ቤልጅየም ከመምጣቴ ከሳምንት በፊት ሰው ሰራሽ እግር ሊተክሉልኝ ስለፈለጉ ከእግሬ ላይ ነበሩትን ትናንሽ ጣቶች መቁረጥ ነበረባቸው። ከዛ ቀዶ ጥገና በኋላ የመጀመሪያው ትንሽዬ የሰው ሰራሽ እግር ተተከለልኝ። ገና 2 አመት ስለነበር ሚዛኔን መጠበቅና እንዴት መራመድ እንደምችል መማር ነበርብኝ። ታዲያ ትምርት ቤት መሄድ ስጀምር ነገሮች በጣም ከባድ ነበሩ። ማለት ወይ በሳይክል አሊያም በባስ መጓዝ ነበርብኝ። በዛ ላይ ደግሞ በስራና በትምርት ቤቶች ማንጓጠጥ ያጋጠመኝ ነበር። ካደኩ በኋላ አንዳንድ ሰዎች ልክ እንዳዩኝ የሆነ ነገር መለየቱን ያውቃሉ። ነገር ግን ምን እንደሆነ ቶሎ አይለዩትም። ስለዚህ አስቀድሜ ሰዎችን ስተዋወቅ እኔ የተወለድኩት ካለግር ነው፣ ስለዚህ የምሰራው ሰው ሰራሽ እግር በመጠቀም ነው ላቸዋለሁ። ምክንያቱም በደንብ መንቀሳቀስ በመቻሌና ማድረግ በምችላቸው ነገሮች እጅግ ኩራት ስለሚሰማኝ ነው። ወደ ስራ ለመሄድ መኪና ነዳለው። የሴቶች ስኳውት ነበርኩ፣ ዋናም ዋኝ ነበር። እጅግ ብዙ የትርፍ ጊዜ እንቅስቃሴዎች ነበሩኝ። ወደ ፍቅር ህይወት ስንመጣ አንድ ጊዜ ልጅ ሆነን አንድ ልጅ እግር ስለሌለኝ ከኔ ጋር መሆን እንደማይችል ነግሮኛል። አንዳንድ ሰዎች ምን መጠበቅ እንዳለባቸው ስለማያውቁ ይፈራሉ። እግር የላትም ይህ አስከፊ ነገር ነው ይላሉ። ነገር ግን ሰው ሰራሽ እግሬን አውልቄ ብታዩኝ በጉልበቴ የቆምኩ ነው የምመስለው። ስለዚህ እጅግ ብዙ አለመረዳትና ፍርጃ አለ። ታውቃለህ፣ ሴቶች ሰዎችን በጣም ይቀበላሉ። ለምሳሌ ከጓደኞቼ ሴቶቹ በጣም እኔንና ጉዳቴን የተቀበሉ ናቸው። ከሴቶቹ ጋር ስሆን ሰው ሰራሹን እግርሽን አውልቂና እንዋኝ፣ አይዞሽ፣ ተዝናኝ ይሉኛል። ወንዶች ግን ይፈራሉ። ስለዚህ ቁጥብ ናቸው። ለኔ በጣም ከባዱ የበጋ ወቅት ነው። እግሬን ለመሸፈን ረጅም ሱሪና ድፍን ጫማ አደርጋለሁ። ነገር ግን ደግሞ አየሩ በጣም ይሞቃል። ከዛ ውጪ ሌሎች ሰዎች የሚሰሩትን ነገር ማድረግ እችላለሁ። ሰዎች የሚሰሩትን ነገር ሁሉ ማድረግ እችላለሁ። ነገር ግን በሰው ሰራሽ እግር ሲሆን 10 እጥፍ እንደሚከብድ አስበው። ለምሳሌ በልብስ መሸጫ ሱቅ ውስጥ ነው የምሰራው እና ጓደኞቼ ይሄ ስራ ለኛ እንኳን እጅግ ከባድ ነው፣ አንቺ ግን ምንም አታጉረመርም ይሉኛል። አንድ ሌላ መታረም ያለበት አስተሳሰብ አለ። አካል ጉዳተኞች ሰነፍ ናቸው፣ መስራት አይሹም የሚል እሱም ማረም እፈልጋለሁ። ይሄ እውነት አይደለም። እንሰራለን፣ እንኖራለን። ስለዚህ እንደማንኛውም ማህበረሰብ ሰብ መታየት አለብን። Keep careful watch of my brother's soul and shoot the sky be filled with fire and smoke. Keep watching
ተመልካቾቻችን ስትከታተሉ የቆያችሁት የሐሙስ ምሽት
ህዳር 22 2015 ዓ.ም የጋቢና ቪ መሰናዶን ነበር። ዝግጅቶቻችንን እዚህ ላይ ፈጸምን። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪ እያላችሁ አድርሱን። የዛሬውን እዚህ ላይ ፈጸምን። ደህና ደሩ።